የቅኔ ትርጉም በገብረ ዮሐንስ ገብረ ማርያም ከ15ኛው እስከ 17ኛው ክፍለ ዘመን ቅኔ ምስጋናን፣ ጸሎትን፣ መዝሙርንና ሌሎችንም የስርዓት አምልኮት ክፍሎች መግለጫ ብቻ ሆኖ ቆይቶ ነበር። ኢትዮጵያውያን የቅኔ ተመራማሪዎች መነሻቸውና መድረሻቸው ቅዱሳት መጻሕፍት ብቻ ነበሩ። እየቆየ ግን ሌላ መንገድ ተፈጠረ። ይኸውም ቅኔን የግል ስሜት መግለጫ የማድረጉ ተግባር ነው። በ15ኛው ክፍለ ዘመን በደቀ እስጢፋና በአጼ እስክንድር መካከል ያለመግባባት ስለተፈጠረ ሁለቱም የየግላቸው ስሜት መግለጫ ቅኔ እንደተቀኙ ይነገራል። በእነሱ ስም የሚጠቀሱ ቅኔዎች አሉ፣ ግን የእነሱ ይሁኑ የሌላ ጥናት አልተካሄደባቸውም። በቅኔ እርስ በርስ መነቃቀፍ የተጀመረው በ17ኛው ክፍለ ዘመን ነው። ይህ ክፍለ ዘመን የኢትዮጵያ ቤተክርስቲያን ካህናት ለሶስት የተከፈሉበት ጊዜ ነበር። በካቶሊኮች ምክንያት በኢትዮጵያውያን መካከል አሰቃቂ የደም መፋሰስ መፈጸሙ የሚታወስ ነው። የካቶሊኮች ጣልቃ ገብነት በፖለቲካና በሃይማኖት በቀላሉ የማይሽር ጠባሳ በኢትዮጵያ ላይ ጥሎ አልፏል። ጸጋ፣ ቅባትና ካራ የሚሉ የክፍፍል ስሞች የመነጩት በዚህ ጊዜ ነው። ይህ የሃይማኖት ክፍፍል ለሁለት ምዕት ዓመታት የሃይማኖት ጦርነት እያስነሳ ቆይቷል። መከፋፈሉን ያስፋፉት የኢትዮጵያ ቤተክርስቲያን መምህራን አንዱ በሌላው ላይ ሰነዝሩት በነበረው ነቀፋ ነው። ነቀፋው የሚገለጸው በቅኔ ነበር። ከእያንዳንዱ ክፍል ብዙ ቅኔዎች ለትችትና ለነቀፋ ውለዋል። ከእነሱም ብዙዎቹ ተመዝግበውና በቃል ከትውልድ ወደ ትውልድ እየተላልፈው የአሁኑ ትውልድ እንዲመለከታቸው ሆነዋል። ቅኔ የሚለው ስያሜ ትርጉም ያጣው ከዚህ ጊዜ ጀምሮ ነው። ለ200 ዓመታት ብዙዎቹ የኢትዮጵያ ቤተክርስቲያን መምህራን በዚሁ ተግባር ተጠምደው የኖሩ የመንፈስ ቅዱስ ስጦታ መሆኑ ይታመንበት የነበረው ቅኔ ለማይጠቅምና በስጋዊም ሆነ በመንፈሳዊ ምንም አገልግሎት ለማይሰጥ አጉል ፍልስፍና እንዲውል ተደረገ። ከዚህ አልፎ ደግሞ የማንነት መታወቂያ ሆነ። ነገስታት፣ መሳፍንትና መኳንንት በቅኔ እየተወደሱ እየተመሰገኑና ሀረገ ትውልዳቸው ሳይቀር እየተቆጠረ ከንቱ ውዳሴ ተገዢዎች ብቻ ሆነው ቀሩ። ከደብረ ልቅና ጀምሮ ያሉት የቤተክርስቲያን የስራ ምድቦች አብዛኛውን ጊዜ ይሰጡ የነበረው የመንግስትን ባለስልጣናት በቅኔ ለሚያሞግሱ ግለሰቦች ነበር። ይህ አድራጎት ቤተክርስቲያንን በብዙ መንገድ ጎድቷታል። የብዙዎች ኢትዮጵያውያን ካህናት አላማ ቅኔ ተምሮ ቅኔን ለባለስልጣኖች በማበርከት ለስልጣን መብቃት ሆኖ ቀረ። ይህም ሆኖ የቅኔን ላልባሌ ተግባር ማዋል አላስፈላጊነት የተረዱ አባቶች እስከ 20ኛ ክፍለ ዘመን ድረስ አልጠፉም ነበር። የሚቀኙት ቅኔ እጅግ ተጠበውና ተጨንቀው ሱባኤም ገብተው የመንፈስ ቅዱስ ረዳትነትንም ጠይቀው የሚያቀርቡት እንደነበር ግልጽ ነው። ለቅኔ ባለሙያዎች የተሰጠ ያላስፈላጊ ቃል አለ። ይህም ዘራፊ የሚለው ነው። በዚህ ቃል እየተመሩ ብዙዎች ራሳቸውን በራሳቸው ሲያታልሉ ይታያል። ምንም ሳናስብ ሳንቆጥርና ሳናቀናብር ከመቅጽበተ አይን ቅኔውን እናወርደዋለን ይላሉ። አነባበባቸው ግዕዝም ሆነ የአማርኛ ቋንቋ ለዛ የለውም። ወዲያና ወዲህ በመወራጨት የሚያሰሙ ጩኸት እጅግ ይዘገንናል። ምናልባትም ቅኔን ለማያውቅ ሰው ሁኔታው እውነት ይመስለው ይሆናል። ዘራፊ የሚለው ቃል ባልባሌነት የኋላ ኋላ የመነጨ ይመስላል። ይህ ቃል የውንብድናን ተግባር ለሚያከናውኑ ግለሰቦች የሚውል ስለሆነ ከቅኔ ጋር ምንም ግንኙነት ባይኖረው ይመረጣል። የአማርኛ ቋንቋና የግዕዝ ቋንቋ የራሳቸው የሆነ ጠባይ እንዳላቸው ይታወቃል። በከተማችን የምንሰማው አብዛኛው በቅኔ ስም የሚነበበው ግን የቅኔን የዜማ ልክ በመያዙ ብቻ ቅኔ ይባላል እንጂ ቅኔ አይደለም። ይህ ነው ተብሎም ስም ሊሰጠው አይቻልም። እንደ አጋጣሚ ሆኖ እውነተኛውን ቅኔ የያዙ ሰዎች በትክክል ቅኔውን ቢያነቡ አንተ ቅኔ ለአደባባይ የማይገባ ጣዕም የሌለው ነው ተብለው በግልጽ ይተቻሉ። ከሁሉ የሚያሳዝነው ደግሞ ተቾቹና ነቃፊዎቹ ፈጽመው ያንተ ቅኔ ለአደባባይ የማይገባ ጣዕም የሌለው ነው ተብለው በግልጽ ይተቻሉ። ከሁሉ የሚያሳዝነው ደግሞ ተቾቹና ነቃፊዎቹ ፈጽመው በሙያው የሌሉበት ናቸው። ድጋፍ ሰጪዎች ቅኔውን ተመልክተው ሳቅና ጭብጨባ ያስተጋቡለታል። የቅኔውን ሙያ ጠለቅ ብለው የተረዱ ምሁራን በዚህ ጊዜ ሀዘንና ጸጸት ይሰማቸዋል። ምክንያቱም ድፍረትና ሀሰት ተደምረው ትልቁን የቤተክርስቲያን ሙያ ሲያዳፍኑ ስለሚያዩ ነው። አብዛኛው በየአደባባዩ ይሁን በየቤተክርስቲያኑ የሚነገረው ቅኔ ከአማርኛ ተቀርጾ ወደ ግዕዝ የተለወጠ ነው። ይህ አይነቱን ቅኔን የሚቀኙትን ሰዎች ከተቀኙት ቅኔ መካከል አንዲት ቃል ቢጠየቁ በአማርኛ እንዲህ ይባላል የሚል መልስ ይሰጣሉ። የግዕዝን የሰዋስው መንገድ በፍጹም አይነኩትም። ይህ መሰሎቹ የግለሰቦች የቅኔ ሊቃውንት ናቸው እያሉ ከቤተክርስቲያን ማህተምና በኃላፊዎች ፊርማ እየመሰክሩ የሚልኳቸው ስለ ቅኔም ይሁን ስለ ግዕዝ ቋንቋ አካሄድ ምንም ያልተረዱ ናቸው። ይህ ድርጊት በሁለት በኩል ስህተት እንዳለው ያመለክታል። አንደኛው ለትልቁ ሙያ ዋጋ ማሳጣት ሲሆን፣ ሁለተኛው በሐሰት መመስከሩ ነው። ባልዋሉበት ሙያ መመስገንና መከበር ራስን ያስረሳል፣ ወደ ከባድ ስህተትም ይጥላል፣ ክደትም ነው። ማንም ሰው ለአጉል ግብዝነት ራሱን አሳልፎ ከሰጠ መሰረት በሌለው ነገር ጊዜውን በከንቱ ሊያሳልፍ ይችላል። ብዙዎች ባይሆኑ በዚሁ ተጠምደው ለማታለል የሚሞክሩ ጥንትም እንደነበሩ ይነገራል። ነገር ግን የዘመናችንን ያህል አልበዙ። በከተሞች አካባቢ በሚገኙ ቤተክርስቲያናት ይህ የማስመሰል ተግባር እየጎላ መምጣቱ የሚነገርለት ካለፉት 50 እና 40 ዓመታት ወዲህ ነው።